ሰላም ተናስተልኝ የተከበራችሁ ወዲ አይጋ ፎረም ተከታታዮች ከአንደኛው የአየር ንብረት ለውጥ የተዋዋይ ሀገራት ጉባኤ ለአዲስ ዓለም አቀፍ የአየር ንብረት ለውጥ ስምምነት በሚል መሪ ቃል በዓለም ደረጃ ለ21ኛ ጊዜ በፈረንሳይ ከተማ ፓሪስ ይካሄዳል። በዓለም አቀፍ ደረጃ ለአየር ንብረት ለውጥ ፖለቲካዊ ምላሽ መስጠት የተጀመረው በብራዚል ሪዮ ዲ ጄኔሮ እንደ አውሮፓ አቆጣጠር በ1992 በተደረገው የምድር ስብሰባ አርዝ ሰሚት ነበር። በዚህ ወቅት የወጣው ኮንቬንሽን የተባበሩት መንግስታት የአየር ንብረት ለውጥ የስምምነት ማቀፍን ያካተተ ነበር። ይህ ስምምነት የሰው ልጅ ከለትለት እንቅስቃሴው የሙቀት አማቂ ጋዝ ልቀትን ከሚፈለገው በላይ በማድረግ የአየር ንብረትን ስርዓት እንዳያዛባ የድርጊት መርሃ ግብር አስቀምጦ ነበር። ከሁለት ዓመት በኋላ 1994 የተባበሩት መንግስታት የአየር ንብረት ለውጥ ኮንቬንሽን አስገዳጅ መሆን ጀመረ። እስካሁን 194 ሀገራት የኮንቬንሽኑ አባላት ናቸው። በዚህ ስራ ላይ ክቡር ጠቅላይ ሚኒስትር መለስ ዜናዊ ተጠቃሽ ነበሩ። የመጀመሪያው ተዋዋይ ሀገራት ጉባኤም በ1995 በጀርመን በርሊን ተካሄደ። ይህ መድረክ በ2012 ያደጉ ሀገራት የልቀት መጠናቸውን በ1990 ከነበረው በ5% እንዲቀንሱ የሚያስገድደው የኪዮቶ ፕሮቶኮል የጸደቀበት ወቅት ነበር። የተዋዋይ ሀገራት የአየር ንብረት ለውጥ ጉባኤም ከቀናት በኋላ ለ21ኛ ጊዜ በፈረንሳይ ዋና ከተማ ፓሪስ ይካሄዳል። ይህንን በማስመልከት በኢፌድሪ የአካባቢ ደንና የአየር ንብረት ለውጥ ሚኒስትር ዶክተር ሽፈራው ተክለማርያም ለጋዜጠኞች መግለጫ ሰጥተዋል።
የተወሰነ መነሻና በዛ ላይ ተመስርተን ሀሳቦች እናያለን። አንድ በአራት ክፍሎች ብኖሩት የሚል ሀሳብ ይዣለሁ። አንደኛው ወን መነሻ የሚሆን የሀገራችንን አሁን ያለንበትን ሁኔታ በተለይም የአየር ንብረት ለውጥን በሚመለከት ሀገራችን ለአየር ንብረት ለውጥ የማይበገር ኢኮኖሚ አረንጓዴ ኢኮኖሚን ከመገንባት ጋር እየሰራን ያለን ስራ በሚመለከት ማለት ነው። ሁለተኛው የዓለም አቀፉ የመንግስታት ትብብር ወይም ህብረት መድረክ በተወሰነ ደረጃ የመጣበትንና አሁን በፓሪስ ላይ ፈረንሳይ ፓሪስ ላይ የሚካሄደው ፕሮግራም የተወሰነ መነሻ ልንወስድ እንችላለን። ከዛ ከፓሪሱ ከድርድርና ስምምነት መድረክ የምንጠብቃቸው ውጤቶች ምንድን ናቸው? አከታትለን ምን መልእክት ይኖረናል ለማሳየት ሞክራለሁ። እንግዲህ በዛ ውስጥ ያልተሸፈኑ ነገሮችን ወደ ኋላ መልሰን እንድናይ እንችላለን። የመጀመሪያው ክፍል ላይ እንግዲህ ሁላችንም በደንብ እንደምንገነዘበው በአየር ንብረት ለውጥ ጉዳዮች ላይ ኢትዮጵያ ለራሷም ይሁን ለአፍሪካ ግንባር ቀደም ተዋናይ ሆና የቆመች ሀገር ናት። በዚህም በ2017 ካርቦን ኒውትራል በሚባለው መንገድ የሚገለጸው ለአየር ንብረት የማይበገር አረንጓዴ ኢኮኖሚ እንገነባለን፣ ወደ መካከለኛ ገቢ ሀገሮች ተርታ ስንሰለፍም በዚሁ መሰረት ነው የሚል ራዕይም ሰንቃ ስልት ቀይሳ እነዚህንም በመርሃ ግብሮች አካታ እየተከበረች ያለች ሀገር ናት። እንግዲህ ይህንን ስንወስድ የአየር ንብረት ለውጥ ጉዳይ ላይ የአካባቢ የደንና የአየር ንብረት ለውጥ ጉዳዮች በአንድ ላይ ከህገ መንግስታችን አንቀጽ 44 ጀምሮ የሚመነጩ ናቸው። ይህም ዜጎቻችን ጤናማ ደህንነታቸው የተጠበቀ አካባቢ ላይ የመኖር መብታቸውን ለማሳካት የሚሄድ ነው። ይህንን መነሻ በማድረግ የአካባቢ ፖሊሲዎች ተቀርጸዋል። ፖሊሲውን በመንተራስም ቀድመን ስናነሳ የነበረው አየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስልት ተቀርጾ ተግባራዊ እየሆነ ነው ያለው። ይህንን ስናይ ሁለት ነገሮች ናቸው ውስጡ ያሉት። አንደኛው ወደ ከባቢ አየር የምንለቃቸውን የሙቀት አማቂ ጋዞችን ልቀት መቀነስን ታሳቢ የሚያደርግ ነው። ሁለተኛው በታሪክ አጋጣሚ በተለይም ያደጉ አገሮች ከበቂ በላይ ምናልባትም ከባቢ አየር ራሱን በራሱ ሊያስተካክል ከመችለው በላይ የነዚህ የሙቀት ማገጋዞች የተለቀቁ በመሆናቸው ምክንያት የአየር ንብረቱ ለውጥ የሚያስከትላቸው ጉዳቶች ወደፊት የሚመጡ አይደሉም። አሁን ኦሬዲ እየሆኑ ያሉ ነገሮች ናቸው። ስለዚህም ሁለተኛው ጉዳይ የሚሆነው እነዚህኑ ማጣጣሚያና እነዚህኑ ክስተቶች ብዙ አደጋና ጉዳት ሳያደርሱ መከላከል የምንችልባቸውን ስልቶች መቀየስ ሁለተኛው። ስለዚህ ስለ አየር ንብረት ለውጥ ስናነሳ ሁለት ነገሮችን ነው በአንድ ላይ የምናነሳው ማለት ነው። አንደኛው የሙቀት አማቂ ጋዞች መቀነስን ነው። ሁለተኛው ደግሞ የማጣጣሚያ እርምጃዎች መውሰድን ነው ማለት ነው። በዚህ ጉዳይ ከዚህ በፊት ታላቁ መሪያችን ጠቅላይ ሚኒስትራችን ኃይለ ማርያም በማስከተልም በወቅቱ በአፍሪካ ህብረት መድረኮች ላይ በሙሉ አፍሪካን በመወከል በዓለም መድረኮች ይህንን ጉዳይ ስናስተጋባ ነው የቆየነው። ስለዚህም በማደግ ላይ ያሉ አገሮችን ሙሉ በሙሉ በመወከል ማለት ይቻላል አፍሪካን እንደ አህጉር በመወከል በአየር ንብረት ለውጥ ዙሪያ ላይ ዓለም ወደ አንድ አስተሳሰብ እንዲመጣ ሰፊ የሆነ ስራ ሲሰራ ነው የቆየው። በዚህም በዓለም አቀፍም ይሁን በአህጉራችን መድረክ ላይ ኢትዮጵያ የምትታወቅበት ርዕሰ ጉዳይ እንደሆነ ማየት እንችላለን። እንግዲህ ከዚህ ወስደን የምናየው በመግቢያው ላይ ይህንን በመጀመሪያው የእድገትና ትራንስፎርሜሽን እቅድ ላይ የአየር ንብረት ለውጥ ጉዳዮችን አካተን ነው ስንሰራ የቆየ ነው። በተለይም ትኩረት ይሻሉ የሚባሉ ዘርፎችን በመለየት እነዚህ ዘርፎችም በእቅዶቻቸው ውስጥ የአካባቢ የደን እና የአየር ንብረት ለውጥ ጉዳዮችን በማካተት የእቅዳቸው አካል አድርገው ሲሰሩ ቆይቷል። በዛም ያገኘናቸው ሰፋፊ ውጤቶች አሉ። ለምሳሌ አንዱ የኃይል ዘርፍ የሚባለው ነው። ኤነርጂ ዘርፍ በሚል የሚታወቀው እንደምታውቁት ሁሉንም የኤነርጂ ዘርፍ በዚህ ሰዓት ላይ ኢትዮጵያ ከታዳሽ ኃይል ምንጮች ነው የምታመነጨው። ይሄ በቀለል ባለና ረከስ ባለ መንገድ እንዴት ተብሎ ቢታሰብ እንደምታውቁት ረከስ ባለ መንገድ መሄድ ይቻል ነበር። ግን ኢትዮጵያ በአንድ በኩል ለአየር ንብረት ለውጥ የማይበገር ኢኮኖሚን ከመገንባት በሌላ በኩል ደግሞ ይህንኑ ኢኮኖሚ ዘላቂ ከማድረግ ቋያ የታዳሽ ኃይል ምንጮችን እንዲያማራጭ ወስዳ የምትሄድበት ሁኔታ አለ። ስለዚህም በዚህ በኩል ወደ ከባቢ አየር የምንለቀው የሙቀት አማቂ ጋዝ የለንም ማለት ነው፣ ከታዳሽ ኃይሎች እያመነጨን ስለሆነ። ሁለተኛው በትራንስፖርት ዘርፍ ላይ የሚሰራ ስራ ነው። እንደሚታወቀው ትራንስፖርት ዘርፉ የሚጠቀማቸውን የተለያዩ ነዳጅ ወዘተ ጉዳዮች ወስደን ስናይ ያው ለአሁንም ለብክነት የሚያጋልጡ ጋዞችን የመልቀቅ እንትን ያለው ነው። ይህንንም በአንድ በኩል ሰፋፊ በሆኑ በአንድ ጊዜ ብዙ መሸከም በሚችሉ የትራንስፖርት ዘዴዎች በመጠቀም እነዚህንም ታዳሽ ኃይል ምንጮች እንዲደገፉ በማድረግ የምንሄድበትን ስርዓት ነው እየተከተልን ያለ ነው። ያውን በአዲስ አበባ ላይ ከቀላል ባቡር ስራዎች ጋር የሚያያዝ በርዝመት የሚሰሩ አለ የምንላቸው የባቡር ልማት መሰረተ ልማት ስራዎቻችን ደግሞ በሙሉ ከታዳሽ ኃይል ምንጭ የሚገለገሉ እንዲሆን በማድረግ የሚሰራ ስራ ነው። ሌላ ሶስተኛ አካባቢ በደን ልማት የሚሰራ ስራ ነው። እንደምታውቁት የደን ልማት ስራ በተለያዩ ያለፉ መንግስታት በጉዳዩ ላይ በነበራቸው እይታና ትኩረት በአንድ ጊዜ የተሻለ ደረጃ ነበር ከሚባልበት እስከ 3% የወረደበት ሁኔታ ነበር። ያሁን ባለንበት ሁኔታ አጠቃላይ ዘገባው እየተሰራ ቢሆንም አሁን ወደ 15.5% ሽፋን የምንደርስበት ደረጃ ላይ አለን። ይሄ እንግዲህ በሁሉም ክልሎቻችን እና በሁሉም አካባቢ ክልሎች እና በክልሎቹ ያሉ የተለያዩ አደረጃጀቶች በአመት ውስጥ ከ40 እስከ 60 ቀን የሚያክል በፈቃደኝነት ላይ የተመሰረተ የዛፍ የእርከን እና የአካባቢ ጥበቃ ስራዎችን በመስራታቸው ወደ 10 ሚሊዮን የሚጠጋ ሄክታር መሬት የተሸፈነበትን ሁኔታ ማየት ይቻላል። በእነዚህም በቢሊዮኖች የሚቆጠሩ ዛፎች የተተከሉበት በሂደትም በዛ ላይ ተመስርቶ በደንብ መስራት እስከቻለን ድረስ ሰፊ ውጤት ማስመዝገብ የምንችልበት ዘርፍ ሆኖ ነው ይሄድ ያለው። ከተለያዩ የልማት አጋሮቻችንም እስካሁን የተገኘውን ልምድ በማጠናከር ለመሄድ እየሰራንን ያለ ነው። ሌላኛው በግብርና ዘርፍ የሚሰራ ስራ ነው። ሲሰራ የነበረ ነው እንደምታውቁት አስተራረስ ስርዓታችን ብዙ የእርሻ መሬትን በማያዝ መንገድ ሳይሆን ምርታማነትን በሚጨምር መንገድ መሰራቱ መሬት አለስፈላጊ ለተለያዩ ነገሮች እንዳይጋለጥ በማድረግ ራሱ የሆነ ሚና ይኖራል። ስለዚህ የምርትና ምርታማነትን የመጨመሩ ስራ ሁለት ውጤት አለው። ዛው ያለ በአንድ በኩል ምርታማነትን በመጨመር ከአየር ንብረት ለውጥ የሚከተለውን የትኛውንም ጉዳት የመቋቋም አቅምን ይጨምራል። በሌላ በኩል መሬትን በጎን በማስፋት ብቻ ለሌሎች ነገሮች ሊያጋልጥ የሚችለውን ነገር በማስቀረትም የራሱ የሆነ ሚና ይኖራል ማለት ነው። ሌላ ዛው በግብርና ዘርፍ ላይ የሚታየው የእንስሳት ዘርፉ ነው። የእንስሳት ሀብት ከፍተኛ እንደሆነ ይታወቃል በሀገራችን ያለው ሁኔታ። እንደዛም ሆኖ የእንስሳትን ምርትና ምርታማነት በመጨመር እና ልቅ ግጦሽን በማስቀረት ስለዚህም የአካባቢው ሳርና ደን ሳይጎዳ ጥራት ላይ በማተኮር መሰራት እንዳለበት ከታዘበ በኋላ አሁን ደግሞ በልዩ መንገድ የእንስሳትና የአሳ ሀብት ሚኒስቴር መስሪያ ቤትም ተቋቁሞ በዚህ ላይ የሚሄድበት ሁኔታ አለ። ስለዚህ በዚህ አይነት መንገድ የተለያዩ ተቋማት በእድገትና ትራንስፎርሜሽን የመጀመረው ምዕራፍ ላይ የአረንጓዴ ኢኮኖሚ ልማት ጉዳይን በአንድ በኩል ልቀትን በሚቀንስ መንገድ በሌላ በኩል ደግሞ ማጣጣሚያ ስርዓቶችን ከተው የሄዱበት ሁኔታ ማየት እንችላለን። እንግዲህ ከዚህ ተነስተን የሁለተኛው የእድገትና ትራንስፎርሜሽን እቅድም ሁሉም ሴክተሮች እነዚህን እቅዶች በሚያካትት መንገድ እንዲሄዱ ተደርጓል። አንድ ከመጀመሪያው በሁለተኛው በልዩ መንገድ ደግሞ የተሰራው በሚኒስትሮች አባላት የሆኑበት የበላይ አስተባባሪ ኮሚቴ ተቋቁሞ በጠቅላይ ሚኒስትር ጽህፈት ቤት የሚመራ አደረጃጀት። ስለዚህም በየተቋሙ ያለው ስራ ከየት ወዴት እየሄደ ነው በዚህ ረገድ የሚለውን እየሰራንን ያለ ነው። እንግዲህ ለመረጃ እንዲሆን በሁለተኛው እድገትና ትራንስፎርሜሽን እቅድ ወቅት ወደ 147 ሚሊዮን ሜትሪክ ቶን በካርቦን ዳይኦክሳይድ ኢኩል ግምት ነው የሚወሰደው። ለመቀነስ እቅድ ይዘን በሁሉም ሴክተሮችና ከክልሎች ጋር ስራ ጀምረናል። ይሄ 147 ሚሊዮን ሜትሪክ ቶን ካርቦን ዳይኦክሳይድ አቻ ግምት የሚባለው ኢትዮጵያ እስከ 2017 እና ከዛ በላይ እስከ 2022 በሚሄድበት እንትን የአመታት ላይ በ255 ሚሊዮን ሜትሪክ ቶን ለመቀነስ ከያዘችው እቅድ ውስጥ ነው። ስለዚህ አብዛኛውን በዚህኛው 5 አመት ውስጥ የምንሰራበት ሁኔታ ይኖራል። ይሄ በአፈር ጥበቃና እንክብካቤ ቀደም ስናነሳ እንደነበረ በእንስሳት እንክብካቤ፣ በደን ጥበቃ፣ በታዳሽ ኃይልና በአማራጭ ኃይል ምንጮች አጠቃቀም፣ በኢንዱስትሪ ዘርፍና በከተማ ልማት ዘርፍ በተመሳሳይ ይሰራል። ሁሉም የልማት ስራዎቻችን የአካባቢና የማህበረሰብ ተጽዕኖ ግምገማ እየተደረገባቸው እንደያስፈልግነቱ ማስተካከያ ተቀባይነት ካላገኘ ደግሞ ተቀባይነት በሚያገኝ መንገድ እንዲከናወን እየተደረገ ይሰራል። የምልክት ታይዞ ነው በሁለተኛው ምዕራፍ ላይ እየሰራን ያለን። እንግዲህ ይሄንን ክፍል ለማጠቃለል የአገራችንን አጠቃላይ ግምት ስንወስድ በነፍስ ወከፍ ያንዳንዱ የሀገራችን ዜጋ የሚያመነጨው የሙቀት አማቂ ጋዝ ልቀትን ስናይ ከ1.8 ሜትሪክ ቶን የሚበልጥ አይደለም። ይሄ ትርጉም የሚሰጠው የአውሮፓ ህብረት አገሮች ወይም የሰሜን አሜሪካ አገሮች በምን ያክል ደረጃ ነው ይህንን ልቀቱን የሚያደርጉት የሚለው ሲታይ ነው። የአውሮፓ ህብረት አገሮች ወደ 10 ሜትሪክ ቶን بنفس وكف بأما كاينو ودي كبابي أير نموكة ما جازي ملاكوت ودي سامين أمريكا سنين يزي إطفنو نقول ودي حياة متركتون بنفس وكف يمتقان سلزي أغراتشن ودي كبابي أير متلقاتش أما جازوتشن بمي ملاكات بزي قبائي من بالنقر يلات مالات ندزام هونو فتان إدقات بمنور بتجزي نو ده مكاكلنيا قبيا قروش ترتال مسلف بمن نادر قو ربرب لاي يأرنقوادة إيكونومي قمباتا سرعات كالتا كتلم بنبرو لي كتلم مجلبت الدليل سلازين ياي مرتناو بمكتلوت حيا سلاسة اندز درس فيت لفيت بالنجزي إهنم بسلسة عرات بمتو لمك الناس سلازين بهاي عصر بفرنجوتو ودي متو 50 مليون متريك تون ينبرون يلقات متن بهاي سلاسة ودي متو 45 مليون متريك تون لما درسنا يسران يعلنو ايه متك على انتنون ودي عند نتب عند متريك تون بنفس وكب يادر سوال سلازي ودي كبابي اير من لقون يمكتا ماكي غاز متن بكفتنيا متن بمك النس باند بكل فتان ادغتاتشنن اياس قتلن بلیلا با کلگن اینن فتاند گفت با آرنگواده اقتصادی سلت تغییر آوری ندارگلن یه ملنو یه از نیالن هنر یه تکالی گفت تاچنن یه مملکتم. گری غلط تیغ کفل من نیاو بزرگ دلای علامت کفونیت هم اند نمی مسلاو یه ملون. با علامت کف درجه یا یه نبرت لوت گودای تکرات عقیده و دسرای تجربه. ودي أسرازت إنزت أنا هولت بفرنجو تشاكو تاترنو هي ودي حي عرات تعمت بفيت عندما لتنو بعب زينيو بزيلاي بممسرات يتواب بروت منغستات يأير نبرت لوت هبرت أقروج يمي بالو عالو نزي ودي متوزت أنا سجست عبالة قراتنا اتشو بزيلاي سيسرو هنا برو بي عمتو بزي قدالي عمتاوي سيبسابوش سيدرقو كوي يتوال نزی امتاوی سب سباوچ من نشات چو بسو لجوچ تقبار مکنیت و ده اندوستری آبیوت کمم تاتا چن بفیت یه نبرو یه کبابی ایر هونه تا ایه تک ایرانو یالو و ده اسرع مست دگری سنتگرید کبابی تبلوی وستدال یه بایی امتو یاسکتل یالو یه موکت متن لسو لجوچ هلونا بتشاسون، لبلانيتوام هلونا فتنانو يهوني علو. لذي هيوني تاسكالتك أجر درس، هيوت كرتو منم نجار، مدرلاي لكتلي ميشيل بات الدليل لم. يمل مجبابات يتفطر يدبتوني تعلى. هينن بساينسنا بتشبعش كوني توش لما دقفين داسشل. يبين منجستات يجارا بانال يمي بالال. ساينساوي تنا توش من يادرجا يميل. یه تا قوام با امیستنیا اتموله یا ات آنگرگن کمان نیا چم گذبله استنگاج یه نبرنی نبرم یه میملاو اون بعد نبتونیه تا کاتتالن با 60 درجه با 40 درجه سنتیگراد با 50 درجه سنتیگراد مکاتی یه چمرانه یه متعلق بعضی منگات که هدن یا علم بهتی یا منگات اللي هنا فتنا وسط مجبات وهاي كرمي من يا عندما توقفت النا يا عندما نايو بعجرة كنم وسطاني يتكسّت يا الله النجار سنا باند بكل سفي درك مكسّت البت بليلا بكل دامو سفافيونو يغرف أدعاوتش يمكسّت البت علو يمن لاتجو هيوت يا الله تجو نجاروش بمو فتنا وسط يمجاو بتن هنيتانو يا جني الله بطلای یوگات آمیخته سمت آتشیون اسلام آهن بالن بات وقت لای یا سمت میلین عصر میلینی می‌تگه اگر اچنین زبود بزیونی تا با اینی نه افکت می‌کند چگرستی تجرب باتونی تعلق یه اگری تو کمتر آتشبات نکالات اکمگار یه مات آدم اکمگار تزامدو بایمت آنورو کزی به فیت کنم برود ونی تا وچگاسی تای نالبات می‌بلد تا چقدر لیاس کتی چلی نبرانو بلو موسادی چاله. فلزی بعضی با علما کف سمت من تو مایکافله بنانت نوتله کونفنشن یا تبلوی تکمیتام. مایکافله አገሮች በተባበረ ድምጽ ብቻ ነው ውሳኔ እየወሰኑ መሄድ የሚችሉት። ምክንያቱም ሉዓላዊ አገሮች ናቸው። የሆነ ነገር ባለ ይሄንን ካልፈጸምክ ተብሎ ግዴታ ሊጣልባቸው የሚችል አይደለም። ወይ በግዴታው ላይ ሁሉም አካል ማን ነው የህብረቱ አባላት መስማማት መቻል አለባቸው ማለት ነው። በዚህ አይነት መንገድ የሚያስማማው ሰነድ የተፈጠረው የተገኘው የኩዌቶ ፕሮቶኮል የሚባለው ጃፓን ላይ የተፈረመና በ2005 ተግባራዊ የሆነ ነው። ስለዚህ ያ በሁለት ምዕራፎች ተከፍሎ ሁለት ሐሳቦችን የያዘ ነው። አንደኛው ሐሳብ በካይ የሆኑ አገራት እየበከሉ ስለሆነ ብክለታቸውን በዚህ መጠን መቀነስ አለባቸው የሚል ያስቀምጣል። ሁለተኛው ደግሞ በካይ ያልሆኑ አገሮችን ሌላ አደጋ እንዳይደርስባቸው ሀብታሞቹ አገሮች በገንዘብ መደገፍ አለባቸው በሚል የሚያስቀምጡበት ሁኔታ አለ። ይሄ እንግዲህ የመጀመሪያው ምዕራፍ በዚህ መንገድ ተግባራዊ ሆኗል። ሁለተኛው ምዕራፍ ግን ተግባራዊ ሊሆን አልቻለም። ሁለተኛው ምዕራፍ ተግባራዊ ሊሆን ያልቻለው ወደ ተግባር እንዲሸጋገር ቢያንስ ወደ 144 አገሮች ከዛም በ192 ካልናቸው እና ከሌሎች ውስጥ ማለት ነው በፍርማ ማጽደቅ አለባቸው፣ በየፓርላማዎቻቸውም እንዲጸድቅ ማድረግ መቻል አለባቸው። ይሄንን ማድረግ አልተቻለም። ስለዚህ አሁን ባለንበት የኩዌቶ ፕሮቶኮል ሁለተኛው ምዕራፍ ላይ በተጨባጭ አስገዳጅ የሆነ ህግ በአየር ንብረት ለውጥ ላይ የለም ማለት ነው። ስለዚህ አሁን የመጣንበት የፓሪሱ አሁን ፈረንሳይ ፓሪስ ላይ ከፊዳር 20 እንደዚህ ጀምሮ የሚከናወነው እና ከዚህ በፊትም ዝግጅት ሲደረግ የነበረው ድርድር ይሄንን የኩዌቶ ፕሮቶኮል ባንድ በኩል ለመተካት የሚሰራ ድርድር ነው ማለት ነው። አሁን አንዱ ነጥብ መያዝ ያለበት እሱ ነው። ፈረንሳይ ፓሪስ ላይ የሚደረገው ድርድር የኩዌቶ ፕሮቶኮል እድሜው በ2020 ነው የሚያበቃው። ከ2005 ላይ ተጨባጭ ተግባር ላይ ውሏል ብለናል። በፈረንጆቹ አቆጣጠር በ2020 ነው የሚያበቃው። ስለዚህ የፈረንሳዩ የፓሪስ መድረክ የድርድሩ መድረክ አንዱ ውጤት ነው የሚባለው ይህንን የኩዌቶ ፕሮቶኮል የሚተካ በአየር ንብረት ለውጥ ዙሪያ ላይ አስገዳጅ የሆነ ዓለም አቀፍ ሕግን ወይ ስምምነትን ወይ መግባባትን መፍጠር ነው። ይሄ አንደኛው ነው። ሁለተኛው አሁን እንዳልኳችሁ አስገዳጅ ሕግ የሚባል ነገር በዚህ ሰዓት ላይ ስለሌለ እስከ 2020 ድረስ በፈረንሳይ ፓሪስ ላይ የምናወጣው ሕግ አስገዳጅ ሆኖ እስከሚወጣ ድረስ ባለ ጊዜ ውስጥ ምን ምን ተግባራት ነው ሊፈጸሙ የሚችሉት የሚለውን መለየትና በዛ ላይ መግባባትን መፍጠር ነው። ስለዚህ ወደ ፓሪሱ መድረክ ስንመጣ ዋና ሐሳብ የሚሆነው እነዚህን ነጥቦች ያካተተ ነው የሚሆነው። ስለዚህ ፓሪስ ላይ ምንድናቸው የድርድር ነጥቦች የሚለውን እንይ። ዋና የድርድር ነጥብ ተብሎ በዚህ መድረክ ላይ የሚያዘው ምን ያህል ሙቀት እንዲጨምር ነው መፈቀድ ያለበት የሚለው ጉዳይ ነው። የተለያዩ ሁለት ሐሳቦች አሉ በዚህ ላይ። አንደኛው የኢንዱስትሪ አብዮት ከመቀጣጠሉ በፊት ወደ 15 ዲግሪ ሴንቲግሬድ አካባቢ ቅድም ያልኳችሁ በዛ ላይ ጭማሪ ከ2 ዲግሪ ሴንቲግሬድ በላይ መምጣት የለበትም የሚለው አንደኛው ገጽታ ነው። ይሄ በአብዛኛው የበለጸጉ ሀገሮች የመደገፍ ዝንባሌ የሚያሳዩት ሐሳብ ነው። ያቀደም ያልነው ስምምነት ሆኖ እስከሚወጣና የጋራ ሆኖ እስከሚወጣ ድረስ በዚህ ላይ ነው የተደረሰው፣ በዚህ መልክ ነው አቋሙ ብሎ ደንግጎ ለማስቀመጥ ያስቸግራል። ስለዚህ በዛ አይነት መንገድ ያቀረብካለው ለዛ ነው። ሁለተኛው በአብዛኛው ታዳጊ ሀገሮች ያልበለጸጉ ሀገሮች እኛንም ጨምሮ ማለት ነው፣ ይሄ የአፍሪካ አቋም ነው፣ በእድገት ወደ ኋላ የቀሩ የሚባሉ ሀገሮች አቋም ነው፣ አብዛኛው በእድገት ሂደት ላይ አሉ የሚባሉ ሀገሮች አቋም ነው። እሱ አቋም ከ1.5 ዲግሪ ሴንቲግሬድ በላይ መሆን የለበትም የሚል ነው። ስለዚህ የሙቀት መጠንን በሚመለከት ሁለት የሚንሸራሸሩ ሐሳቦች አሉ ማለት ነው። የድርድር ሐሳቦች ተብለው ሊወሰዱ የሚችሉ ናቸው። የበለጸጉ አገሮች 2 ዲግሪ ሴንቲግሬድ ድረስ ቢነድ የሚል ሐሳብ አላቸው። ያልበለጸጉ አገሮች ከ1.5 ባይበልጥ የሚል ሐሳብ አላቸው። ከኛ ሁኔታ ስናይ 2 ዲግሪ ሴንቲግሬድ ብለን እንኳን ብናስቀምጥ ይሄ በኢትዮጵያና ዙሪያ ባሉ የአፍሪካ ሀገሮችም ጭምር ወደ 2.25 የቴምፕሬቸር የሙቀት እድገት ያመጣል። ይሄ ማለት አሁን ባለንበት ሁኔታ እያየን ያለናቸው ነገሮች በባሰ መልኩ እንዲከሰቱ መነሻ ሊሆን ይችላል ማለት ነው። ስለዚህ የኛ አቋም የአፍሪካ አቋም እና ያልበለጸጉ ሀገሮች አቋም በ1.5 በታች የሚሆንበት ሁኔታ ላይ መስራት አለብን የሚል ነው። አንዳንዶቹ በየውቅያኖሱ በየምኑ ያሉ ደሴቶች በ2 ዲግሪ ሴንቲግሬድ መጨመሩ ቢገታ በሚል ስምምነት እንኳን ቢደረስ ከነመኖራቸውም ይጠፋሉ። እንግዲህ የሙቀቱ መጨመር በአንድ በኩል የከባቢ አየር ሙቀት ነው የሚጨምረው፣ በሌላ በኩል የውቅያኖሶችን አሲዳማነት ነው የሚጨምረው። እዛው ያለ ደግሞ የመጠናቸውን የሚጨምሩበት እድልም ጭምር ስለሚኖር በጎርፍና በመሳሰሉት ተጠራርገው መጥፋታቸው አይቀሬ ነው የሚሆነው። ስለዚህ የሁለት ዲግሪ ሴንቲግሬድ የሚለው ለአንዳንዶቹ ህልውናቸውንም ጭምር የሚያጠፋበት ውጤት አለው ማለት ነው። በእኛና በእኛም ላይ በተለያዩ አካባቢዎች በተለይም እኛ በምድር ወገብ አካባቢ ላይ የምንኖር የሙቀቱ ልውውጥና ተገማች አለመሆን የሚፈጥረው ብዙ አደጋ ይኖራል። ይሄ ከግብርና ስራችን፣ ከመንገድ ስራችን፣ ከእርሻ ስራችን አጠቃላይ ኢኮኖሚን ከመንቀሳቀስ ጋር የራሱ የሆነ አሉታዊ ተጽዕኖ የሚኖረው ነው የሚሆነው። ስለዚህ አንዱ የድርድር ነጥብ ይሄኛው የሙቀቱን እድገት ምን ላይ እናቆመው የሚለው ነጥብ ማለት ነው። ሁለተኛው ነጥብ ኩዌቶ ፕሮቶኮል ቀደም ሳነሳ የነበረው እስከ 2020 የሚሰራው የህብረቱ አባላት ስምምነት፣ በስምምነቱ መሰረት አገራት ምን ያክል ለመቀነስ መስራት አለባቸው የሚለውን የሚደነግግ ነው። ስለዚህ የህብረቱ ስምምነት ነው በአገሮቹ ይሄንን ቀንሱ ብሎ የጫነው ማለት ነው። ወደ ኋላ ስለሚመጣ ብዬ ነው። ያ ቀደም እንዳልኩት በመጀመሪያው ምዕራፍ ላይ በተወሰነ ደረጃ ሰርቷል። ፖለቲካሊ የጋራ መግባባትም የፈጠረበት ሁኔታ አለ። ሁለተኛው ምዕራፍ ግን ሊሳካ አልቻለም። ስለዚህ በአሁኑ ድርድር ላይ አገሮች በፈቃደኝነት ላይ የተመሰረተ ግን ኃላፊነትን የሚወስድ የአማቂ ጋዞች ልቀት መጠንን የሚቀንሱበትን ደረጃ ራሳቸው ይግለጹ የሚል ነው አንዱ ክፍል ማለት ነው። ሁለተኛው እንደዛ ሆኖ ግን በዛ ባሉት መሰረት ተግባራዊ እያደረጉ መሆናቸውን የልኬትና የክትትል ስርዓት ይኑረው በሚል ይቀየር የሚል ድርድር ነው ውስጡ ያለበት። እዚህ ላይ አንድ እያጋጠመን ያለው ችግር ብዙ አገሮች ይሄንን በፈቃደኝነት ላይ የተመሰረተ የልኬት ማን ነው የልቀት መጠናቸውን የሚቀንሱበትን መጠን አሳውቀዋል። ግን ምንድነው የሆነው? ያሳወቁት የሙቀት መጠን የሚቀንሱት እንትን አማካዩ ተደምሮ ሲወጣ ወደ 2.7 ነው የመጣው። ስለዚህ ሁለቱንም አላሳካም፣ ከ1.5ም ርቀት ላይ ነው ያለው ማለት ነው ይሁን ያለው። በአንድ በኩል ሁለቱንም እየተከራከርን ነው እየተባለ ሁለቱም በተጨባጭ ተግባራዊ እንዳልሆነ ነው የሚያሳየው። ስለዚህ ድርድሩ ላይ የሚሆነው እነዚህ በስምምነቱ በህብረቱ ውስጥ ያሉ አገሮች ያው አስገዳጅ እንዳይሆንብን ከላይ የሚጫነው ነገር አንቀበልም የሚልም ነገር ጭምር ስላለ፣ ስለዚህ በራሳቸው ፈቃድም ጭምር ቢሆን ወደ 2 ወር ወደ 1.5 አጠቃላይ ከባቢ አየር ሙቀት መጠንን ለማምጣት የሚያስችል ቅነሳ አድርጉ የሚል ድርድር ነው እየተደረገ ያለው ማለት ነው። ይህንን ምን አይነት ውጤት ይኖረዋል እንግዲህ የድርድሩ ውጤት ሆኖ ነው የሚታየው ማለት። ሁለተኛው ነጥብ ይሄ ነው። ሶስተኛው ነጥብ አው ቅድም ሳነሳላችሁ እንደነበረ እነዚህ ያልበለጸጉ አገሮች በተለይም ደሃ አገሮች ተብለው የሚታወቁ ለ ሙቀት አማቂ ጋዞችን በመልቀቅ ላይ ይህ ነው የሚባል ድርሻ የላቸው። በሌላ በኩል ሌሎቹ ለ150 200 ዓመታት ይህንኑ ሲለቁ ነው የከረሙት። እድገታቸውም በዛ ውስጥ ነው የመጣው የተሳካው። ስለዚህ የሶስተኛው የድርድር ነጥብ እየሆነ ያለው ቀድመው የበለጸጉ አገሮች ላልበለጸጉ አገሮችና በመበልጸግ ሂደት ላይ ላሉ አገሮች ለሁለቱም ስራ ልቀትን ለመቀነስም ይሁን ለማጣጣሚያው የሚሆን ሀብት መመደብ አለባቸው የሚል ነው። ሀብት በበቂ መጠን መመደብ አለባቸው የሚል ነጥብ ነው። ይሄ በሁለት መንገድ ነው የሚቀመጠው። አንደኛው እስከ 2020 ድረስ ባለንበት ሁኔታ ላይ፣ ሁለተኛው ደግሞ ከ2020 በኋላ የሚል ነው። እንግዲህ እስከ 2020 ያለው የዚህ የኪዮቶ ፕሮቶኮል የሁለተኛው ምዕራፍ ወደ ተጨባጭ ተግባር ባይሸጋገርም ያንን የሚሸፍን ነው። ሌላው ደግሞ የፓሪሱ ስምምነት ድርድር ውጤት ላይ ከተደረሰ ተግባራዊ መሆን የሚጀምረው ከ2020 በኋላ ነው። 2020ና ከ2020 በኋላ ነው። ስለዚህ በዚህን ጊዜ ወደ 100 ቢሊዮን የአሜሪካን ዶላር ማሰባሰብ አለብን የሚል ከዚህ በፊትም በውይይት ሂደት ላይ የመጣና ተጨባጭ መሆን ያለበት እንደ መሰረት ተወስዷል። ስለዚህ ይሄ የ2020ው መድረሻ ይሆናል። ከ2020 በኋላ ላለ ጊዜ ደግሞ መነሻ ይሆናል። 100 ቢሊዮን የአሜሪካን ዶላር ተብሎ ነው እየተሰራ ያለው። እንግዲህ በአየር ንብረት ለውጥ ላይ አንዱ የሚያጋጥም ነገር ያለው ቃል የተገባው ቃል በተገባው ቃል መሰረት መፈጸም አለመፈጸሙ ላይ ያለ ልዩነት ነው። ምክንያቱም አገሮች ያው በራሳቸው ፈቃድ የሚሄዱበት ሁኔታ አለ። በሌላ በኩል በተለያዩ የልማት ድጋፎች የተደረጉ ሀብቶችና ገንዘቦችንም እዚህ ውስጥ እንዲቆጠር የመፈለግ በተለያዩ ስምምነቶች እነዚህ በለጸጉ የሚባሉ አገሮች ከሀብታቸው 0.7% ላልበለጸጉ አገሮች ለልማት እንሰጣለን የሚል አጠቃላይ ስምምነት አለ። ስለዚህ ይሄ 100 ቢሊዮን የአሜሪካን ዶላር ያነው በዛ ውስጥ ተድበስብሶ እንዲያልፍ የመፈለግ ዝንባሌ አለ። ይሄ እንግዲህ እንዳይሆን የበለጸጉት አገሮች ውስጥም ሆነው እንዳይሆን የሚከራከሩ አሉ። ያልበለጸጉ አገሮች ደግሞ በሙሉ በዚህ ላይ ይሄ በዚህ መንገድ መደበላለቅ እንደሌለበት ውይይት የሚደረግ እንደሆነ ለማንሳት ነው። እነዚህ በእነዚህ ነጥቦች ዙሪያ ነው አብዛኛው የድርድሩ ጉዳይ የሚካሄደው። ዋና ዋናዎቹን ነው እያነሳው ያለሁት። ሰነዱ ላይ አስገዳጅ የሚሆኑ ሌሎችም ብዙ ነጥቦች ይኖራሉ። በእነዚህ ነጥቦች ውስጥ የድርድርና የስምምነት ነጥቦች ብለውት የሚታወቁት ሌላው የቴክኖሎጂ አቅርቦት ነው። የፋይናንስ አቅርቦት አንዱ ነው። ሁለተኛው የቴክኖሎጂ አቅርቦት ነው። ሶስተኛው የማስፈጸም አቅም የመገንባት ስራ ነው። ያው የፋይናንሱን ለልማቱ ስራ ያስፈልጋል እንዳልነው ሁሉ ቴክኖሎጂውም በተመሳሳይ የሚያስፈልግ ነው። የሙቀት አማቂ ጋዞችን እንዳንለቅ ከፈለግን እነዚህን ጋዞች የማይለቁ ቴክኖሎጂዎችን መጠቀም አለብን ማለት ነው። ለምሳሌ ቀለል አድርገን ስናይ እዚህ መንገድ ላይ የሚንቀሳቀሰው መኪና በነዳጅ ከሚሰራ ይልቅ በኤሌክትሪክ እንዲሰራ ወይ በባትሪ እንዲሰራ የማድረግ አይነት ነገር ማለት ነው። ስለዚህ በቴክኖሎጂዎችን የመጠቀም ሁኔታ ይኖራል። ስለዚህ በእነዛ ቴክኖሎጂዎች ላይ የመተጋገዝ ስራ እንደሚያስፈልግ ነው። ሌሎችም እንደዛው በማጣጣሚያው ስራም ላይ በተመሳሳይ የቴክኖሎጂ ድጋፎች እንደሚያስፈልጉ ማየት እንችላለን። እነዚህን ያልናቸው ነገሮች በሙሉ በመፈጸም ያደጉ አገሮች አቅም በመገንባት ላልበለጸጉ አገሮች ድጋፍ ማድረግ እንዳለባቸው እነዚህም የድርድሩ አካላት ተደርገው የሚወሰዱ ናቸው። ስለዚህ ዋና ዋና ነጥቦች እነዚህ ናቸው ብለን ከወሰድን በኋላ ወደ መጨረሻው ክፍል ነው የሚሄደው። የመጨረሻው ክፍል ምንድነው የምናስተላልፈው መልእክት ከዚህ መድረክ ጋር አያይዘን የሚለው ያው ቀድመን እንዳነሳ ነው። አገራችን ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት እና ወደ መካከለኛ ገቢ ሀገሮች ተርታ ስንሰለፍም በዙ መንገድ እንደምንሰለፍ አቀደን እየተንቀሳቀስነን የአየር ንብረት ለውጥ እና የሚያስከትለው ጉዳት ጉዳይ ወቅታዊና ተጨባጭ ችግር ነው ያጋጠመን ያለ ነው። ኢትዮጵያ በራሷም ይሁን አፍሪካን ወክላ እና ዓለምም በዚህ ጉዳይ ላይ የተባበረ ድምጽ ላይ እንዲደርስ ከፍተኛ ሚና ስትወጣ ነው የቆየችው። ይህንንም በሚቀጥሉት አመታትም በፊት ለፊታችን ባሉ መድረኮችም አጠናክረን የምንቀጥል ነው የሚሆነው ማለት ነው። በተለይም በፊታችን ባለው ሁለተኛው እድገትና ትራንስፎርሜሽን እቅድ ላይ ይህንኑ የሚያሳካ ስራ በሴክተሮች እቅድና በክልሎች እቅድ ውስጥ በማካተት ሰፊ ርብርብ የሚደረግ ይሆናል። በዚህ ላይ መንግስት፣ የግሉ ሴክተር፣ ብዙሃን ማህበራት፣ መንግስታዊ ያልሆኑ ተቋማት ሰፊ ርብርብ የሚጠይቅ ነው። የሚዲያና የኮሙኒኬሽን ሚናም እጅግ በጣም ከፍተኛ ነው ሊሆን የሚገባው። በዚህ ዙሪያ ላይ ያሉ ግንዛቤዎችን የማሳደግ የሁሉንም ሚናና ድርሻ እንዲታወቅ የማድረግ የተገኙ ምርጥ ተመክሮችና ልምዶችን ማስፋፋት ወዘተ በሚዲያ ስራችንም መካተትና መዘገብ እና ማስፋፋትን የሚፈልግ እንደሆነ ለማንሳት ነው። በሌላ በኩል መላ ህዝባችንም በዚህ ጉዳይ ላይ ርብርብን የሚጠይቅ ተልእኮ አለ። ቀደም እንዳነሳነው የግብርና ስራችን፣ የእርሻና የተፈጥሮ ሀብት እንክብካቤ ስራችን፣ የእንስሳት ሀብት ስራዎቻችን በሙሉ በዚሁ ቅኝት የተቃኙ እንዲሆኑ፣ የተፈጥሮ ሀብት እንክብካቤ ስራችን ቀድመን የጀመርናቸው ስራዎች በዚሁ ተጠናክረው መቀጠል ያለባቸው ናቸው የሚሆኑት። የታዳሽ ኃይል ምንጮችን እንደ መንግስት የሚሰሩ ስራዎች እንደተጠበቁ ሆነው በየቤቶቻችን አማራጭ የኃይል ምንጮችን የመጠቀም፣ በደኖች ላይ የሚያርፈውን ጫና የመቀነስ ስራዎችን መስራት ያስፈልጋል። ሌላ የትኛውም የማህበራዊም ይሁን የኢኮኖሚ ልማት ስራዎቻችን ቀድመን እንዳነሳ ነው የማህበራዊና አካባቢያዊ ተጽዕኖ ግምገማ እየተደረገ የሚፈጸም መሆን አለበት። በአንድ በኩል አካባቢን በተለያዩ መንገዶች እየበከሉ፣ በሌላ በኩል ደግሞ ልማትን የማስኬድ አማራጭ እኛ የተከተልነው አማራጭ አይደለም። ስለዚህም ሁሉም በየፊናው፣ ሁሉም በየደረጃው ይህንን የማህበራዊና አካባቢ ተጽዕኖ ግምገማ ተግባራዊ እያደረገ የሚሄድበትን ሁኔታ መስራት ይጠበቅብናል። በሌላ አሁን የመጨረሻው ነጥብ ማነሳው ያው የአየር ንብረት ለውጥ እና ለውጡ የሚያመጣው ውጤት ሁለት ነገሮች እንዳሉበት አንስተናል። በአንድ በኩል በፈጣን መልኩ ማደግ አለብን፣ በሌላ በኩል በፈጣን በኩል ስናደግ ዘላቂ በሆነ መንገድ ማደግ አለብን ነው። ስለዚህም እነዚህን ሁለቱን ለማጣጣም የሚያስችሉ የፋይናንስም ይሁን የቴክኖሎጂም ይሁን የአቅም ግንባታ ስራዎችን በአንድ በኩል በራሳችን አቅም፣ በሌላ በኩል ደግሞ ተባባሪ ከሚሆኑ ከልማት አጋሮች ጋር በጋራ በመሆን የምናከናውነውና በእቅዳችን መሰረት የምንሄድ ይሆናል ለማለት ነው። ስለዚህ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት ሁላችንም የድርሻችንን እንወጣ ለማለት እፈልጋለሁ። በጣም አመሰግናለሁ። ግልጽ ያልሆነ ጥያቄ ካለ
አንዳንድ ቦታ የሚታዩ ነገሮች አሉ። ይህም የሰራዋቸው ከፋብሪካ በሚወጡ ዝቃጮች በጣም ከፍተኛ አደጋ ያደርሳሉ ህብረተሰቡ ላይ። የኬሚካል ምርቶች ምንም የአካባቢ በክልሉ ያለው የአካባቢ አየር እንትን ምንም መፍትሄ አመጣም። ለሰኔም ወር መጨረሻ አካባቢ ተብሎ ነበር መፍትሄ ይሰራ በፋብሪካዎቹ ላይ ምንም አዲጋት። አሁን ለምሳሌ አድዋ ላይ እንደዚሁም መቀሌ ደግሞ የተለያዩ ፋብሪካዎች አሉ የተጠቆሙ። ይህንን ፕሮግራም ሰርቼ ነበረ፣ ምንም አይነት ለውጥ የለም። በሌላው መልኩ ደግሞ ደኖች ለልማት የመዝናኛ ምናምን ይሰራል በሚል ደኖች፣ በጣም አንጋፋ ደኖች፣ የማይተኩ ደኖች ተቆርጧል። ኦቢል ህብረተሰቡ የሚሰማ የለም እና ምናልባት ይህ መንግስት የሚያደርገውን ነገር በአንድ እጅ ማጨብጨብ አይሆንም ወይ? ክትትል እንደዚህ እየጠቆምን እኛ ፕሮግራምን እየሰራ ምንም አይነት ትኩረት የሚያደርግ ነገር የለ። በአንድ እጅ ማጨብጨብ አይሆንም ወይ? ይህ የምናሳካው የሚባለው ነገር እንዴት የምናሳካው?
አሁን ወደዚህ ድርድር ስንገባ ሌሎች የአፍሪካ ሀገራት ከጎናችን እንዲሰለፉ አስቀድመን ምን ያህል የሎቢ ስራ ሰርተናል?
የመጀመሪያው የተነሳው ነጥብ ያ ሁለቱንም አንድ ላይ ያያይዞ ለማየት ሐሳቦችን ሳነሳ የዚህ ግንዛቤ ዙሪያ ላይ መስራት ያለብን ስራ ላይ ትኩረት ማድረግ አለብን በየአንሳው ታንዱ ሱም የአየር ንብረት ለውጥ የአካባቢ መበከል ወዘተ የሚያደርሰውን ጉዳት አሳንሶ የማየት በሂደትም የሚፈጠሩ ችግሮችን የስጋት ላይ የተመሰረተ ነገር ቀድሞ ቅድም ስንል የነበረው በዚህ በማህበራዊና ከባቢያዊ ተጽዕኖ ግምገማ አስተካክሎ ከመሄድ ይልቅ የማለፍ ዝንባሌዎች አዝማሚያዎች እንዳሉ ይታወቃል። በዚህ ጉዳይም ከኢንዱስትሪ ሚኒስቴር ጋር በቅርበት እየሰራን ነው ያለነው። ኢንዱስትሪ ሚኒስቴርም በየክልሉ በተጽዕኖ ግምገማ ውጤት በመመስረትም ይሁን ከዜጎች እና ከየአካባቢው በማቅራችንም በተለያዩ መንገድ የቀረቡ ጥቆማዎችን መሰረት በማድረግ ግምገማዎች ተሰርተዋል። በእነዛ ግምገማዎችም ከኢንዱስትሪ ሚኒስቴር ጋር የጋራ መድረክ በማዘጋጀት በየጊዜው እየተገመገመ የሚሄድበትን ሁኔታ ተፈጥሯል። መድረኩ አሁን እየሆነ ያለው ሁለት ነገር ነው። የአየር ንብረት ለውጥ እና የአካባቢ ብክለት ጉዳዮችን በተለይም የአካባቢን የማህበራዊና የአካባቢ ተጽዕኖ ግምገማ ስራ በሙሉ አቅሙ ተግባር ላይ ከመሰማራታችን በፊት ቀድመው ስራ የጀመሩ ተቋማት የጊዜ ገደብ ተሰጥቷቸዋል። በጊዜ ገደቡ መሰረት እንዲፈጽሙ በጊዜ ገደቡ መሰረት የማይፈጽሙ ከሆነ የዜጋን ደህንነት የሚፈታተን ኢንዱስትሪና ልማት አገራችን የማትፈቅድ እንደሆነ ይታወቃል። ስለዚህ በዛ ማይቀፍ ውስጥ የሚታይ ነው የሚሆነው። ሁለተኛው ይሄንኑ ግንዛቤ እየፈጠርን በመነድበት ሂደት ላይ የሚመጡ ኢንዱስትሪዎችም ሆኑ ተቋማት የአካባቢና የማህበረሰብ ተጽዕኖ ግምገማ እንደመነሻ ተደርጎ ብቻ ስራ ላይ እንዲሰማሩ ወይም ከኢንዱስትሪ ሚኒስቴር ጋር ባለን ስምምነት እየሄደ ነው ያለው። ይሄንን በአንድ በኩል ግንዛቤ መፍጠር በሌላ በኩል አንዳንዶቹን ኢንዱስትሪዎች ኦሬዲ ወይ ቀድመው ወይ መሃል ላይ የገቡ ስለነበሩ ልቀትንና ብክለትን ሊያስቀር የሚችል ቴክኖሎጂዎችን እንዲታገዙ ወይም እንዲያመጡን በማድረግ በጋራ የምንሰራበት ሁኔታ አለ። በዚህ ላይ ፈጥኖ መሰራት አለበት የተባለውን ሐሳብ ትክክለኛ ሐሳብ ይመስለኛል። በዛው በመሰረት ከክልሎቻችንም ጋር ሆነን እና ከኢንዱስትሪ ሚኒስቴር ጋር ሆነን የምንሰራው ስራ እንደሆነ ለማንሳት ነው። ትልቁ ነጥብ ሁላችንም በዚህ ጉዳይ ላይ በሙያችንም ይሁን እንደ ዜጋ ሲያጋጥመን ለካውና እንት እንዳደረጋችሁት ይሄንን ፊት ለፊት የማምጣት ስለዚህም ራሳቸውም ህዝባችንም እንድጠቀም የማድረግ ስራ ተገቢና ጥሩ ስራ ነው የሚል አስተያየት አለኝ። እና በዛው መንገድ እነዚህ በስም የተጠቀሙትንም ይሁን ሌሎችን እየተከታተልን የምንሄድ ይሆናል ማለት ነው። ለዚህ የሚሆን ስራ ቅድም መነሻ ላይ ሳነሳ እንደነበረ ሴክተሮች እና ክልሎች በእቅዶቻቸው ውስጥ የአየር ምሁን ያከባቢ ምሁን የደን ጉዳይ በሚመለከታቸው ተቋማት ውስጥ አቅዳቸው ውስጥ አካተው እንዲሰሩ አሁን በጠቅላይ ሚኒስትር ጽፈት ቤት የሚመራው የጋራ መድረክ አንዱ ማይቀፍ ይሆናል የምልምነት አለን። በዛው የምንቀጥል ነው የሚሆነው ማለት ነው። ሁለተኛው የተነሳው ከደን ጋር የተያዘው ነው። ይሄም በአብዛኛው አንዳንዴ ከግንዛቤ ጋር ሌላ ጊዜ ደግሞ ከስልቶችም ጋር የሚያያዝ ነገር አለ። ለምሳሌ ደን በተመረጠና በታቀደ ሁኔታ ለተለያዩ አገልግሎቶች ሊውል ይችላል። ግን ይሄ ሳይንሳዊ ዘመናዊ በሆነ መንገድ ደኑን የማመናመንም ይሁን የመጨፍጨፍ መልክ ባለው መንገድ ሳይሆን ሳይንሳዊ በሆነ መንገድ ሊሰራ ይችላል። ይሄም ኢኮኖሚያዊ ጠቀሜታ አካባቢያዊ ጠቀሜታዎቹ ምንጩ የታሰብ እየተደረጉ ማለት ነው። እንደዛም ሆኖ በዛፍ ተከላና በደን ላይ ያለን እይታ ሰፊ የሆነ ግንዛቤ የማሳደግ ስራ መስራት አለብን። ሰፊ የሆነ ደኖች በራሳቸውም ገቢ ማመንጫ ሊሆኑ ይችላሉ። ደኑን እየተንከባከብን ከደኑ በሚገኘው ቀጥተኛም ይሁን ቀጥተኛ ባልሆነ መንገድ በሚገኙ ገቢዎች ዙሪያውን ያሉ ሰዎች በሙሉ ህይወታቸውን ሊያስተዳድሩ ይችላሉ። ስለዚህ ኑሮን ለመግፋት ደንን መጋፋት አስፈላጊ አይደለም። ከደን ጋር በተባበረ ሁኔታ አብሮ መኖር ይቻላል። ብዙ ሀገሮችም በዛ አይነት መንገድ ነው የሚሰሩት። አሁን እኛም ያለን እቅድ እንደዛ ነው። ከተለያዩ አጋሮቻችንም እንደ መንግስትም በሰፊው እየተሰራ ያለ ስራ እሱ ነው። ስለዚህ አንዳንዴ ሰው ያው የእለት ፊት ለፊት ያለ የቅርብ ኑሮ ስለሆነ የቅርብ ኑሮን ለመግፋት ሲባል አስገዳጅ የሆነ ሁኔታ ስለሚፈጠር ሰው የሚገባበት ሁኔታ አለ። ይሄ ግን አስገዳጅ ነው ብሎ የተገባበትን ጉዳይ በሌላ መንገድ ቀልብሶ መስራትም ይቻላል። ለምሳሌ በዓለም ላይ አሁን የካርቦን ነክ ንግዶች ወዘተ ተብለው የሚሰሩ ስራዎች አሉ። አሁን አንዱ እዚህ ፓሪስ ላይ ከሚታዩ ነጥቦች አንዱ እሱ ነው። ከተወሰኑ አመታት በፊት ሰፊ የሆነ ገበያ የነበረበት ነገር ነው። በዚህ በኢኮኖሚ ማዋዠቅና በመሳሰሉት አሁን በጣም የቀነሰበት ሁኔታ አለ። ስለዚህ ሰው በደኑን በመጠበቁ ምክንያት እና ደኑ በመኖሩ ምክንያት ብቻ ያ የሚቀንሰውን የልቀት መጠን ተሰልቶ እና ወደ ገንዘብ ተቀይሮ የሚሰራበት ሁኔታ አለ። ይሄም የካርቦን ንግድ ተብሎ በተለያየ አይነት መንገድ የሚሰራ ነው። እዚም ላይ ያው የሆነ ባልፈለግነው መንገድ ሄደዋል ብለን የምንተው ነገር አይኖርም። መከታተሉን መቀጠል ነው። የግንዛቤ ማሳደጉን መቀጠል ነው። አሰራሮችን ማሳደግ ነው። ከዚህ አልፎ ደግሞ ሲሄድ የህግ እና የአስገዳጅነት ስርዓቱም በተገቢው ተግባራዊ እንዲሆን የምናደርግበትን ሂደት መከተል ነው። ከሁለቱም ነጥብ ማነሳው በዋነኛነት በሚኒስትር መስሪያ ቤታችንና በሴክተሮችና በክልሎች አድርገን ማድረስ ያለብንን የተሟላ አስተሳሰብ አመለካከት የመገንባት ስራ መስራት አለብን። በዚህ ዙሪያ ላይ የምለው ነው መሰረታዊ የሚሆነው። ምክንያቱም ትልቅ አገር ውስጥ ትልቅ ህዝብ ይዘን ነው እየተነጋገርን ያለ ነው። እንደ ማሳያ ይሄ አሁን ያነሳ ነው ቢቀርብም በተመሳሳይ ሁሉም ጋር መስራት የሚጠበቅብን ስራ እንደሆነ ለማንሳት። ሁለተኛው ነጥብ በዚህ በድርድሩ በፈረንሳይ ፓሪስ ድርድር ላይ የአፍሪካ ሀገሮች ማሰለፍን በሚመለከት ነው። ቀድሞውንም ቢሆን የተለያዩ አደረጃጀቶች አሉ። ለምሳሌ አባል ብቻ ሳይሆን ግንባር ቀደም ተዋናኝ የሆንባቸው 3 መድረኮች አሉ። አንደኛው የአፍሪካ መድረክ የአፍሪካ ሚኒስትሮች መድረክ የሚባል መድረክ ነው። ይሄ መድረክ ጉዳዮችን ወደ ራሱ እያመጣ በዋናው ድርድር ማዕከል ላይ የምንይዛቸውን አቋሞች የጋራ እያደረገ የሚሄድ መድረክ ነው። ስለዚህ የአፍሪካን ፍላጎት የሚያንጸባርቅ መድረክ ነው ማለት ነው። ሁለተኛው መድረክ በእድገት ሂደት ላይ መለስተኛ ደረጃ ላይ ያሉ አገሮች በመልም የተደራጀ መድረክ አለ። ይሄ ከአፍሪካም ከኤዥያም ከተለያዩ ሀገሮች አባላት ያሉበት መድረክ ነው። በዚህ መድረክም ላይ ኢትዮጵያ ያለችበት መድረክ ነው። እዚህ መድረክም ለምሳሌ የ1.5 ዲግሪ ሴንቲግሬድ በሚበልጥ ማደግ የለበትም በሚለው ላይ የጋራ አቋማችን ነው። የአፍሪካ የሚኒስቴሪያል መድረኩ የጋራ አቋም ነው። የቀደም ያነሳቸው በእድገት ምዋር ላይ የተነሱ ያሉ ሀገሮች የጋራ መድረክ ነው። ሶስተኛው መድረክ ደግሞ የቡድን 77 እና ቻይና የሚባል መድረክ አለ። የቡድን 77 እና ቻይና መድረክም ተመሳሳይ አቋም ነው ያለ። ስለዚህ ወደ ዋናው የድርድር መድረኮች በሚነድበት ጊዜ የሚነሱ ጉዳዮችን በእነዚህ መድረኮች ላይ ቀድመን አንስተን አብስለን የጋራ በውያው ውስጥ አንዳንድ ክርክሮች ይኖራሉ፣ ግን አብስለና የጋራ ካደረግን በኋላ የጋራ አቋም አድርገን ይዘን ነው የምንቀርበው። እስካሁንም በዛ መንገድ ነው የሄድን ያለነው። በዚህ ጉዳይ ላይ ኢትዮጵያ የተጫወተችው ሚና በጣም ከፍተኛ ነው። ገና ከመነሻው ጀምሮ ማለት ነው። ለምሳሌ የአየር ንብረት ለውጥ ድርድር በተለያዩ መድረኮች ሲጀመር አፍሪካን በመወከል የጀመርነው ትልቁን እንቅስቃሴ አሁንም በዛ መንገድ ነው ተጠናክሮ እየቀጠለ ያለው። ያለው የተሰምነት ደረጃም በዛው መልኩ የሚታይ ነው። በእነዚህ መድረኮችም ይሁን የበለጸጉት አገሮችም ያላቸው እይታ ላይ ተመስርተን ማለት ነው። ሌላ የአፍሪካ መሪዎች የአገር መሪዎችም የጋራ መድረክ አላቸው። ያ መድረክም በተለያዩ አጋጣሚዎች በዚህ ጊዜ እነዚህ ሁለቱንም መድረኮች የአፍሪካ መሪዎች እና ሚኒስትሮች በተለያዩ ዙሮች ነው የሚሰበስቡት። በዛ አይነት መንገድ የሚሄድበት ሁኔታ አለ። አንዳንዱ ለምሳሌ የተጋላጭ አገሮች የጋራ መድረክ የሚባል አለ። የተጋላጭ አገሮች ሚኒስትሮች የጋራ መድረክ የሚባል ከባለፈው ፊሊፒንስ ነበር ይሄንን ሲተሰበስብ የነበረው። አሁን ከዚህኛው አዲሱ አመት ጀምሮ ኢትዮጵያ ናት ያንን መድረክ የምትሰበስበው። ስለዚህ የመድረኮች ላይ ኢንፍሉዌንስ ያደረግን የምንድባቸው የተለያዩ የጋራ መድረኮችም አሉ። ሌላ ደግሞ የሁለትዮሽ መድረኮችም አሉ። በእነዚህ መድረኮች ላይ የምናገኛቸው ውጤቶች እንደተጠበቁ ሆነው ከሀገራችን ወዳጅ ከሆኑ ሀገሮችም ጋር የሁለትዮሽ ድርድር በተለይም ከሀገራዊ እቅድ ጋር አስተሳስረን የምንሰራቸው አሉ። ሌላ የተነሳው የድርድሩ አድካሚ መሆኑ ነው። ትክክል ነው። አሁን የመጀመሪያው ኮንፈረንስ ተካሄደ ያነው ከ1992 ጀምሮ ማን ነው ይሄ ማይቀፉ የአየር ንብረት ለውጥ የጋራ ህብረት መድረክ ወይ ማይቀፍ የሚባለው ከተመሰረተ ጊዜ ጀምሮ እና የመጀመሪያው ስብሰባ በዚህ ላይ የህብረቱ አጋላት ስብሰባ የሚባለው ጀርመን ላይ 1995 ነበር ተካሂዶ የነበረው። እንግዲህ ድርድሩ እነዚህን 20 ምናምን አመታት በሙሉ ቀጥሎ ነው ያለው። ድርድሩ በዛ አይነት መንገድ የሚቀጥልበት አንዱ ምክንያት ውሳኔዎቹ የሚወሰኑት በተባበረ ድምጽ ብቻ ነው። ይሄ መሆኑ ነው እንትን ችግር የሚፈጥር። ለምሳሌ አንዱ ሀገር የሆነ ደረጃ ላይ ከተደረሰ በኋላ ከዛሬ ጀምሮ እኔን እጄን አውጥቻለሁ ብሎ ብል ማስገደጃ መንገዱ በጣም ዝቅተኛ ነው። ያው የዚህ የተባበሩት መንግስታት ህብረት አይነት ነገር ማለት ነው የምናቀው ነገር እንደዛ ነው ያለው። እንደዛም ሆኖ ግን ትልቅ ስኬትም አለው። ትልቁ ስኬት በእነዚህ የአገር መሪዎች የአገር የበላይ ኃላፊዎች የሚሰባሰቡባቸው መድረኮች ላይ የአየር ንብረት ለውጥ አደጋ አሁን ግልጽ ነው የሚል ስምምነት አለ። አሁን አደጋ ከዚህ በፊት መጀመሪያዎቹ አካባቢ ላይ ይሄ የሚባለው አደጋ የለም የሚል ክርክርም ሁሉ ይካሄድ ነበር። ቅድም ሳነሳ እንደነበረ ይሄ የበየነ መንግስታት የጋራ ፓናል የሚባለው መድረክ አምስተኛውን እትም ይሄ ሳይንስን ያካተተ ዘገባዎችን የሚያትም ተቋም ነው። ይሄም በተባበሩት መንግስታት ማዕቀፍ ውስጥ የሚሰራ ነው። ከአምስተኛው እትም በኋላ ግን የአየር ንብረት ለውጥ ጉዳይ ችግር አይደለም ብሎ የሚናገር አገር የለም። ስለዚህ ሁሉም በዚህ አይነት መንገድ ማስማማቱ ራሱ እንደ አንድ ውጤት ሊወሰድ የሚችል ነው። ከዛ በኋላ ድርሻችን ምን ይሁን ላይ የምንለው ነው ዋናው የድርድር ጉዳይ የሚሆነው እንጂ ችግር አይደለም በሚለው ላይ አይሆንም ማለት ነው። ስለዚህ ፓሪስ ላይ ያው ተቀድመን እንዳነሳ ነው ምን ውጤት ሊኖር ይችላል የሚለው ላይ የነዛ የድርድር ነጥቦች ዋና ዋና ነጥቦች ብለን ባነሳናቸው ላይ ቀላል ሊሆን ይችላል የሚል ግምት የለም። ቀላል ሊሆን ይችላል የሚል ግምት የለም። ግን አንድ ለ ከ20 እስከ 2020 ምንሁን ከ2020 በኋላ ባለ ጊዜ ውስጥ ሊያሰራ የሚችል ነገር ግን ይወጣል የሚል ተስፋ አለ። እንግዲህ አንዱ አስገዳጅ የማድረግ ያለ ማድረግ ነው። ሁለተኛው ግን አስገዳጅ ሳይሆንም ሁሉም ሀገሮች ለዚህ ውጤት ለመስራት መግባባት ነው። እንግዲህ ሁለቱም መግባባቶች ናቸው ማለት ነው። አስገዳጅ ካደረገነው መግባባት ነው። አስገዳጅ ሳይሆንም ሁሉም ሀገሮች ለመስራት ከተስማሙ አንድ ውጤት ነው ማለት ነው። በዛ ማይቀፍ ውስጥ ሊታይ ይችላል። ያው ዝግጅቶቹን በሚመለከት ቀድመው የሚሄዱ ተደራዳሪዎች ድርድር ሂደት ላይ ናቸው ያሉት። ዋናው ድርድሩ ከሰኞ ማክሰኞ እንደዚህ ነው የሚጀምረው። የአገሮች እና ቀድም ያልኳቸው የተለያዩ ስብስቦች የየራሳቸውን ዝግጅት ሲያደርጉ ነው የቆዩት። ወደ ዋናው መድረክ ከመመጣቱ በፊትም የሚኒስትሮች የጋራ መድረክም ነበር። ኖቬምበር 8 9 10 አካባቢ ላይ የጋራ መድረኮች ነበሩ። እሱም ላይ ፖለቲካሊ ጉዳዮች እንዴት ናቸው መታየት ያለባቸው የሚሉ ቅድመ ዝግጅት ስራዎች ሲሰሩ ነው የቆዩት። ፈረንሳይም በበኩሏ ሰፊ ርብርብ ስታደርግ ነው የቆየችው። ከተለያዩ ሀገሮች ጋር በጋራም በተናጠል መድረኮችም የሚሰሩ ስራዎች ነበሩ። ባለፈው ያጋጠማቸው ነገር እስከሚያጋጥም ድረስ ሰፊ ርብርብ ነው ሲያደርጉ የነበረው። ስለዚህ አጠቃላይ የዝግጅቱን ሁኔታ ስናይ ወደ ውጤት ሊያሸጋግር የሚችል በአስገዳጅነትም ይሁን አስገዳጅ በማይሆን መልክ ግን በአየር ንብረት ለውጥ ዙሪያ ላይ ሁሉም የህብረቱ አባል ሀገራት ለመስራት ይስማማሉ የሚል አመለካከት ነው ያለው በእኛ በኩል። ሌላ የምታነሱት ካለ?